voice of America.
የአሜሪካ ድምጽ ራዲዮ ጣቢያ ያማርኛው አገልግሎት በ19 በ22 እና በ25 ሜትር ባንድ ዘወትር ከምሽቱ 3 እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬ እሁድ የአንድ ሰዓት ዝግጅት ጀመረ።
በተለይ ኪነጥበብ ኢትዮጵያ ስፍራ እንዲያገኝ ብቸኛ ስፍራ እንዲኖረው ያደረገ ሰው ነው። እኔንም ቢሆን መርቶኛል። ለምሳሌ ካፕቴን ካሜሩን ሆኜ ተጫውቻለሁ። በቴድሮስ ጄኔራል ጂኒን ሆኜ በአሉላ አባነጋ ማማውድነ በሁኔት ላይ ሰርቻለሁ። መሪ ነበር።
በዚህ በኪነ ጥበቡ ዓለም ጋሻባተን ማጣት ትልቅ እጦት ነው። ትክክለኛ የትወና አቅጣጫ እንዲኖረኝ ያደረገኝ ለዚህ እንድበቃ ለዛሬው ስሜ በዚህ ሙያ እንድከበርበት ያደረገኝ መሰረቴ ጋሻባተን።
አሁን መጨረሻ ላይ ሰማችሁት የቲያትር ባለሙያው ፍቃዱ ተክለማርያም ነው። ከሱ ቀድሞ የተናገረው ደግሞ አንጋፋው የኪነ ጥበብ ሰው ተስፋዬ ገሰሰ ነው። ሁሌ መቅበር፣ ሁሌ መርዶ መንገር ይሰለቻል፣ ያስፈራልም። መቆሚያ የሌለው የተፈጥሮ ህግ ነውና መቼስ ምን ይደረጋል? ህይወት ይቀጥላል። እኛም ሙያው ውስጥ ነንና እንቀጥላለን። ምን ነው በቀደም ለታ አንጋፋውን የቪኦኤ ጋዜጠኛ አሸናፊ አበጀን ቀበርን አይደል? ከዝክር አባተ መኩሪያ ሰፋ ያለ መሰናዶ ሌላ ካለፈው ያሰረፍነው ውይይት አለን። ከአልቢትር ትርሃስ ጋር የጀመርነው ወግ በዚያ ውይይት መነሻ ነገርን ነገር ያነሳዋልና ተያያዥነት ያለው ጥቂት ነገርም እናነሳለን። በወግ ደረጃ ማለቴ ነው። ንጉሥ ያክሊሉም መስኮቱን እንደ ከፈትንለት ያሰናዳውን ይዞ መግባቱ አይቀርም። ከእናንተ አስተያየቶች ለዛሬ ያዝነው አለና ይቀርባል። ለማንኛውም እኔ አዲሱ አበበ ከፕሮዲሰሯ ብርሃን ኃይሉ እንዲሁም ደሳላይ መኮንን ጋር ለሁለት ነው ዛሬ የሚያስተናግዱን። የዛሬውን የነሐሴ 8 2008 ዝግጅት ሳስተናብር አብሬያችሁ አመሻለሁ። ባልደረባ ያሉላ ከበደ ረፍት ላይ ነው። እንደምን ሰነበታችሁ? ከዜናው በኋላ ተመልሼ እመጣለሁ።
ጤና ይስጥልን ክቡራትና ክቡራን፣ እንደምናመሻችሁ። ዜናውን የማሰማችሁ ሰሎሞን አባተ ነኝ። ጀስቲን ትዋይት የስቱዲዮ መሳሪያዎች ላይ ይገኛል። የናይጄሪያው የሽብር ቡድን ቦኮ ሐራም ቀደም ሲል ጠልፏቸው ከነበሩ የቺቦክ ትምህርት ቤት ልጃገረዶች መካከል 50 የሚሆኑትን በቪዲዮ ካሳየ ወዲህ የሀገሪቱ መንግሥት ከቡድኑ ጋር ለመነጋገር እየሞከረ መሆኑ ተገለጸ። ከልጃገረዶቹ መካከል ብዙዎቹ መገደላቸውን ቦኮ ሐራም አስታውቆ የቀሩትን በእስረኛ ተዋጊዎቹ ለመለዋወጥ እንደሚፈልግ ቡድኑ ተናግሯል። አንድ ፊቱን የሸፈነ የቡድኑ አባል ነው የተባለ ሰው በሚናገርበት የ11 ደቂቃ ቪዲዮ ልጃገረዶቹ የተገደሉት የሀገሪቱ መንግሥት እያካሄደ ባለው የአየር ድብደባ መሆኑን አመልክቷል። ከተናጋሪው ተዋጊ ጀርባ ራሳቸውን የተከናነቡ ግራ የተጋቡና የተጨነቁ የሚመስሉ ልጃገረዶች ተቀምጠው ታይተዋል። ቦኮ ሐራም በዚሁ የቪዲዮ መልእክቱ የናይጄሪያ መንግሥት ሌጎስ፣ አቡጃና ማይዱጉሪ ከተሞች ውስጥ ያሰራቸውን አባላቱን እንዲለቅ ጠይቋል። የናይጄሪያ መንግሥት ወደ ድርድር እንዲገባ ተሟጋቾች እየጎተጎቱ መሆኑ ተሰምቷል። ኒውዮርክ ከተማ ውስጥ ትናንት ቅዳሜ ከመስጂድ ሶላት ሲወጡ ለተገደሉት ኢማምና ረዳታቸው ተጠያቂ ነው የሚባልን ተጠርጣሪ እያደነ መሆኑን የከተማይቱ ፖሊስ አስታወቀ። የግድያው ምክንያት ምን እንደሆነ ባይታወቅም በዚያው ኩዊንስ ክፍለ ከተማ ውስጥ በሚገኘው ፋርቃን ጃሜ መስጂድ አካባቢ ያሉ የመብቶች ተሟጋቾች በጥላቻ የተነሳሳ ጥቃት ሳይሆን እንደማይቀር ተናግረዋል። እንዲህ አይነቱን ችግር የሚፈጥሩ እስላም ጠሎች በአካባቢው ያሉ በመሆኑ በሙስሊሞች ላይ በሚካሄድ ጥላቻ ምክንያት የተፈጸመ በሰብዕና ላይ የተሰነዘረ ጥቃት ነው ብለዋል። በብሩክሊን ክፍለ ከተማ የሚገኘው መስጂድ አልአማን ኢማም ከቢር ቾውዱሪ ብለዋል። ከቢር ቾውዱሪ ግድያው በተፈጸመበት መስጂድ የተገኙ የሚያመልኩ የባንግላዴሽ ጉዳዩ በጥላቻ የሚያመልኩ ባንግላዴሻውያን ጉዳዩ በጥላቻ የተነሳሳ ግድያ ተደርጎ እንዲያዝላቸው የጠየቁ ሲሆን 100 የሚሆኑ ተቃዋሚዎች በአካባቢው ተሰብስበው ፍትህ እንፈልጋለን እያሉ ይጮሁ ነበር። ፖሊስ የተጠርጣሪውን ገጽታ የሚያመላክት ንድፍ በትኗል። ለዩናይትድ ስቴትስ ፕሬዚደንትነት እየተወዳደሩ ያሉት የሪፐብሊካን ፓርቲው እጩ ዶናልድ ትራምፕ እስላማዊ ሽብርተኝነት እያሉ የሚጠሩትን ሁከት እንዴት እንደሚወጉት የሚተነትኑበትን ንግግር ነገ ሰኞ ያሰማሉ ተብሏል። እስላማዊ መንግሥት ቡድንን የፈጠሩት ፕሬዚደንት ባራክ ኦባማና በፕሬዚደንታዊው ፉክክር ተቀናቃኛቸው የሆኑት የዴሞክራቲክ ፓርቲው እጩ ሂላሪ ክሊንተን ናቸው ሲሉ ትራምፕ በሳምንቱ አጋማሽ አካባቢ መክሰሳቸው ይታወሳል። መካከለኛው ምስራቅ ውስጥ ባሉ ጂሃዲስቶች ላይ እርሳቸው ከፕሬዚደንት ኦባማ ይልቅ እጅግ የከፉ የአሜሪካ ጦር አዛዥ እንደሚሆኑ ትራምፕ ደጋግሞ ቢናገሩም የነገው ያንን የሚያደርጉበትን ዝርዝር እቅድ ያወጣሉ ተብሎ የሚጠበቅ ንግግር እንደሚሆን ተሰምቷል። ኦባማንና ክሊንተንን በአይሲል ፈጣሪነት የከሰሱበትን ደጋግመው ያሰሙትን ውንጀላ ዘግየት ብለው ለመሳለቅ የሰነዘሯቸው ቃላት እንደነበሩ ተናግረዋል ትራምፕ። በዚህ አነጋጋሪ ክሳቸው ምክንያት የበዙ ወቀሳዎች ከራሳቸው ፓርቲ ሰዎች ሳይቀር ጎርፈውባቸዋል። በዩናይትድ ስቴትስ የአየር ድብደባ እየታገዙ ኢራቅ ውስጥ እየተፋለሙ ያሉት ኩርዳውያን ፔሽሜርጋ ተዋጊዎች በሞሱል ከተማ ዙሪያ ያሉ ቀበሌዎችን ከእስላማዊ መንግስት ቡድን ለመንጠቅ ጥቃት መክፈታቸው ተዘግቧል። እስካሁን ባለው ጊዜም ብዙ ቀበሌዎችን መቆጣጠራቸውና ውጊያው እንደቀጠለ መሆኑን የፔሽሜርጋ ባለስልጣናት ተናግረዋል። ሞሱል እስላማዊ መንግስት ቡድን የዛሬ 2 ዓመት ገደማ የተቆጣጠራት ሁለተኛይቱ የኢራቅ ግዙፍ ከተማ ነች። የኢራቅ መሪዎች ሞሱልን በመጪዎቹ 4 ወራት ውስጥ እንቆጣጠራታለን ሲሉ ዝተዋል። የአይሲል መሪ አቡባካር አልባግዳዲ ኢራቅን፣ ሶሪያንና ሌሎችም የአካባቢውን ግዛቶች ያካተተ የከሊፋ መንግስቱን የዛሬ 2 ዓመት ያወጀው እዚቹ ሞሱል ከተማ ውስጥ ነበር። በሪዮ ኦሊምፒክ ኢትዮጵያዊቱ ማሬ ዲባባ የሴቶች ማራቶንን ነሐስ ሜዳሊያ ወሰደች። ማሬ በሴቶች ማራቶን የዓለም ሻምፒዮን እንደሆነች ይታወቃል። ትናንት በተካሄደው የ10,000 ሜትር የወንዶች ውድድር እንግሊዛዊው ሞ ፋራህ አሸንፏል። በመቶ ሜትር ሩጫ እሽቅድምድም ጀማይካዊው ኡሴን ቦልት ምናልባት 3ኛውን ተከታታይ የወርቅ ሜዳሊያ ዛሬ ይወስድ ይሆናል ተብሎ ተገምቷል። በሪዮ ኦሊምፒክ ላይ 60 ሜዳሊያዎችን በአጠቃላይ በማግኘት ዩናይትድ ስቴትስ ሰንጠረዡን እየመራች ትገኛለች። 2ኛ ቻይና፣ 3ኛ እንግሊዝ፣ 4ኛ ሩሲያ ሆነው እየተከተሏት ነው። ሌሎችና ምናልባትም ከኢትዮጵያ የሚደርሱን ዘገባዎች ካሉ በምሽቱ ይዤላችሁ መለሳለሁ። ወደ ቀሪ ዝግጅቶች ለአዲሱ
ጥበብ ሆይ አንቺነትሽን ተጠልለው ውስጥሽን የታቀፉ አያጸድቅ ታቦትሽን ተማጥነው ጽላትሽ ስር የተነጠፉ ለስምሽ ዝክር ትንሣኤ ማንነታቸውን ያጠየፉ አልፈው ላያልፍላቸው ራሳቸውን ያሳለፉ ጥበብ ሆይ ያንቺስ ምላሽ ምንድን ይሆን በእጥፉ ጥበብ ሆይ
የግጥሟ ርዕስ ጥበብ ሆይ በቋሚ ተባባሪያችን በገጣሚ ተመስገን አፈወርቅ መራሄ ተውኔቱን አባተ መኩዳን ለመዘከርም ይመስላል ተሜ አጭሯን ግጥም ያደረሰኝ አመሰግነዋለሁ። የምሽቱን ቀዳሚ ዜማም ወደ መጋበዝ ላምራ። ይህን ስል በድጋሜ የከበረ ሰላምታይንም እየቀረብኩ ነው። ቁሳና ኩርፊያዬ ሳቄ ጨዋታዬ ጨዋታዬ ላስቀምጥ ብሎች ፍቅሬ ትዝታዬ ማሬ ብለሽ ደጅ ካላባለሽ ካላባለሽ አይደለሁም ማልች ላይ ካታለሽ ዛና ኩርፊያዬ ሳቄ ጨዋታዬ ጨዋታዬ አላስቀምጥ ብሎች ፍቅሬ ትዝታዬ ግርማሬ ብለሽ ደጅ ካላባለሽ ካላባለሽ አይደለሁም ማልች ላይ ካታለሽ ያረጋግጠው ሲገባሽ እውነቴ እተማመናለሁ መምጣትሽን አውቃለሁ ያለበለዚያማ ያለበለዚያማ የምን አይደለ ወራትሽ ቀዝቅዞ ይሉኝታሽ ቡታቶ ስሜ ካላዜመ ልብሽ ካላውጥቶ መውደድና ጊዜ ክሶይ ካልተሰማ እኔ አይደለውማ እውነት ልሽ እኔ አይደለሁም ግርማ ተፈራ ካሳ ያዘመልን ነው አመሰግናለሁ ግርማን ጥንት ነው አሉ በጣሊያን ግዜ ባንደ በኩል በሽታው በሌላ በኩል የጠላት ጥቃት በረታና ሞት የየዕለት ክስተት ሆነ ማቾችን መቅበርም የየዕለት ተግባር በዚህ ግዜ ነው ኮሴትየዋ ኡፍ ምን ነው እቴ ብለው ያማረሩት ሳይለቀስ ሳይቀበር ያደረበት ቀን በመጥፋቱ ነው እናኛም መርዶ መንገር ለማር ሊሆንብን ነው እንዲያቦ አልነና ኩሸቱን ያረጋል ሰጋን ማለት ይፈራን እንዴ እስቲ አስቡት የስንቱን ሞት አወራን የስንቶቹን መርዶ ነገርን ኧረ በቃ ይበለን አዎ በቃ ይበለን ጎበዝ ጀግናም አሳጣን እያልን የአገር ምስክሮችን የሚያቆይልን በማለት በአቡነ ዘበሰማያት እናሳርግና ወደ ተነሳንበት ጉዳይ እንዝለቅ አንድ የኪነ ጥበብ ዋርካ ተገረሰሰ አንድ የመድረክ ንጉስ ከዚህ ዓለም በሞት ተለየ ከእንግዲህ ላይጽፍ ከእንግዲህ ቲያትር ላይደርስ ዳግም መድረክ ላያዘጋጅ ተዋናያኖችንም ላያሰለጥን ጸሐፌ ተውኔቱ ደራሲውና የመድረክ አዘጋጁ አባተ መኩሪያ ለዘላለማዊ እረፍት ወስዷል እስከ ወዲያኛው አንቀላፍቷል በቅድሚያ አመሰግናለሁ ጋይስ ብዙ ሰዎችን በእውነቱ ያጣን ነው በተለይ በኪነ ጥበቡ ዘርፍ አንጋፋ የሆነው በእውነቱ እንደው ትልቅ ሰው ነው ያጣኑ በዚህ በዘርፉ አንተ በይበልጥ በጣም ታውቃለህ አቶ አባተ መኩሪያ ከፍተኛ የኪነ ጥበብ አስተዋጽኦ እንዳለው በኢትዮጵያ ይታወቃል በዩኒቨርሲቲም ያስተማረ ነበር የሙያ ባልደረባህን በመለየቱ በጣም አዝናለሁ እግዚአብሔር ያጥናህ የሚያሰኝ ነው እንዴት ይታወሳል ጋሻባት ጋሻስፋይ?
ዋና የሚታወሰው በአዘጋጅነቱ ነው። ማለት መራሄ ተውኔት ይባላል አሁን በአሁኑ ጊዜ ተርሚኖሎጂ። አባተ በተለየ ስፔሻላይዝ አደረገ ሊባል ይቻላልም ደግሞም ለሙያው ለአዘጋጅነት ሙያ ስፍራ እንዲያገኝ በኢትዮጵያ ኪነ ጥበብ ሙያ ውስጥ አንድ ብቸኛ ስፍራ እንዲኖረው ያደረገ ሰው ነው። ይህ በተለይ የጸጋዬ ገብረ መድኅንን ተውኔቶች እነ ሀሁ በስድስት ወር፣ መቅድም፣ አቡጊዳ የመሳሰሉ ተውኔቶች በጣም አስቸጋሪ ለመመድረክ የሆኑ ተውኔቶችን ያዘጋጅና ስሙን ከጸጋዬ ገብረ መድኅን ጋር ጎን ጋር ያስቀመጠ ነው። አባተ በአዘጋጅነት፣ ጸጋዬ ገብረ መድኅን ደግሞ በጸሐፊ ተውኔትነት አንዳንድ አስቸጋሪ ዝግጅቶችም እንደ አቫንጋርድ ሊባሉ የሚችሉ ተውኔቶችን ለምሳሌ መልክዓ ምድር የሚሰኝ በሀገር ፍቅር ቲያትር ውስጥ ዩኤል የሞከረው ነው። እሱ አውጦ ተዘጋጅቶታል። አንድ ሺ አንድ የሚል ደግሞ እንደዚሁ ሌላ ከወንዶሰን ገብረ ኢየሱስ ጋር ሰርቷል እና ከዚያም በኋላ እንግዲህ ሪቫይቨል የሚሆኑ ስራዎችንም ሰርቷል። ለምሳሌ አሁን በቅርቡ አፋጅሽኝን፣ ቴዎድሮስን ደግሞ እንደዚሁ። እነኚህ ወጥ ሆነው የመጀመሪያዎቹ ዝግጅቶች ሳይሆን የሰራው በኋላ በሱ እይታ እና ቅርጽ ያዘጋጃቸው ተውኔቶች ናቸው። አፋጅሽኝን የፍትሐ ንጉሴን አሁን እዚህ ዩኒቨርሲቲ የተቀጠረበትም ስራ እሱ ነው። በዛን ጊዜ ኮሌጁ ሲቋቋም አለፈለገ ሰላም የስዕል ትምህርት ቤት፣ የያሬድ ሙዚቃ ትምህርት ቤት እና የቲያትር ጥበባት ትምህርት ቤት እና የኢትዮጵያ ጥናት ኢንስቲትዩት ባህል ማዕከሉም ሱፍ ሙያውን የጀመረበት እዛ የሰለጠነበት ቦታ ቤተ ኪነ ጥበባት ቲያትር ወይም ክሪኤቲቭ አርትስ ሴንተር ይባል ነበር። አሁን ባህል ማዕከል የሚባል እዛ ነው እንግዲህ ሙያውን የጀመረው በአፕሬንቲስ ሺፕ ማለት መደበኛ የቲያትር ትምህርት አይሰጥም ነበረ። በተግባር ከሚሰሩት ሰዎች እና ከሚያሰሩት ሰዎች ነው ትምህርቱን የታሰበው። ለምሳሌ ያላቻ ጋብቻን ያን ጊዜ እኔ ሳዘጋጅ እሱ እዛ ተዋናይ ነበረ። በኋላ ያላቻ ጋብቻን እሱ ደግሞ በራሱ ቅርስ አዘጋጃ ቤት ከመጣ በኋላ ሪቫይቫል ሰርቶታል። ቴዎድሮስንም እንደዚሁ ነው። መጀመሪያ ላይ በእንግሊዝኛ ስንሰራው ያንን በነበሩበት ዶክተር ካፕላን የሚባል ነበር ዋናው አዘጋጅ እና በዛ ላይ በአፕሬንቲስሺፕ ደረጃ ሲከታተል የነበረ ሰው እና ከዛ ወጥቶ ነው የአዘጋጅነትን ሙያ ቦታ የሰጠው።
ተውኖ ነበር ማለት ነው። መድረክ ላይ መተወኑን ብዙ አድማጮች ያውቁ እንደሆን አላውቅም፣ እንደሆነ አላስታውስም። በአዘጋጅነት ነው ይበልጥ።
አዘጋጅነት ማለት ያው መራሄ ተውኔት ማለት ነው። ዳይሬክተር ማለት ነው የሚባለው በእንግሊዝኛ። በሱ በኩል ነው እንደ ስፔሻላይዜሽን አድርጎ የወጣው ማለት ነው። እና እሱ በአዘጋጅነቱ እስከ ዋና ስራ አስኪያጅነት ደረጃ ደርሰዋል። ይሄ እንግዲህ የመድረክ ህይወቱን ነው። በኢትዮጵያ ቴሌቪዥንም አዘጋጅነት ደረጃ በአዘጋጅነት ደረጃ ለምሳሌ የመዝናኛ ፕሮግራም በማዘጋጀት ይታወቃል። ደግሞም እንደዚሁ ለምሳሌ በደርግ ጊዜ ትልልቅ ሰልፎች ይደረጉ ነበረ። የአድዋ ዘመቻ ጊዜ፣ ክብረ በዓል ጊዜ ያለ ትልቅ ሰልፍ አረንጓዴ ዘመቻ የሚባል ዘፍ ያን ጊዜ በየጊዜው ዘመቻ ነው የነበረው እና በዛ ውስጥ ያንንም ደግሞ ተሳትፎ እና ብዙ አጀብ ያለበትን ትርኢቶች የሚያዘጋጅ ሰው ነበረ።
ከመድረኩ ሌላ ማለት ነው።
በዚያ ሁሉ የሚታወቀው በአዘጋጅነት ሙያ ነው። በኋላ መቼ አሁን በቅርቡ ጊዜ ላይ እንትንም ዝግጅት ሙዚቃዊ ነገር ዝግጅትም አከናውናል። ያው እንዳልኩ የመዝናኛ ፕሮግራም የኢትዮጵያ ቴሌቪዥን ሲያዘጋጅ እንደነበር ሁሉ እንደዚሁም ሌሎች ሙዚቃዊ ድራማዎች ነክ ያዘጋጅ ነበር እና ከሙዚቃ ጋራም እያደባለቀ ሙዚቃ ደጀንነት የሚታዩ ተውኔቶችን ያዘጋጅ ነበር።
ጥሩ።
ይሄ ነው እንግዲህ አባተን ወደ እውቅና እና ወደ መደነቅም ጭምር ያደረሰው መደነቅምም ሊታወቅም ይገባዋል። አስተዋጽኦውም ትንሽ አይደለም። በዚህ በኩል በዚህ ረገድ በዚህ በኩል ክብር አግኝቶ ህይወቱ እስካለበት ድረስ መቆየቱ ድካሙን ፍሬ አይቶታል ለማለት እደፍራለሁ።
ከመድረክ ሌላ እንደው በተለያየ ዘርፍ ያደረገውን አስተዋጽኦ ገልጠህና አጋሽ ተስፋዬ ሁሌ ሊታወስ የሚችል እና የሚገባው ሰው ነው። የአባተ መኩሪያ ከኪነ ጥበቡ መለየት በግልጽ የሚታይ ክፍተት ይታይሃል አንተ ጋሽ ተስፋዬ?
አዎ፣ እንግዲህ አየኸው ወደ 75 አመቱ ነው አሁን ህይወቱ ሲያልፍ። ከዚህ እድሜ በኋላ ብዙ ተሳትፎ ያደርጋል ብሎ መጠበቅ ያስቸግራል። በተለይ በአዘጋጅነት ስራ ላይ ምክንያቱም ቁብቂጥ ማለት አለብህ። ወደ መድረክ መውጣት መውረድ አለ፣ ወደፊት ወደኋላ እና መራወጥ ያለበት ነገር ስለሆነ ይሄንን ሰው አረጀ ጊዜ ሊከታተለው አይችልም እና እስካሁን ድረስ በሰራው ስራዎች እውቅና ማግኘቱና አስተዋጽኦ ማድረጉ ይበቃል። ከእንግዲህ በኋላ ይሰራ ይችል ነበረ ጤና ቢኖረው እና ያዘጋጅ ኖሮ። በተለይ ቀድሞ የነበሩትን ያዘጋጃቸውን ቲያትሮች እንደገና በድጋሚ ቢሰራቸው እና አሁን ለምሳሌ እሱ ራሱ እያለ ኦቴሎን ያው ቅድም ሪቫይቫል ነው ያልኩ እና ሁላቸው እና ተስፋዬ ሳህሉ ሲሰሩት በነበረ ጊዜ የነበረው ኦቴሎ ነው ለይቶ እና አበበ ባልቻ እና እነሱ ራፌል በጋሻው እንዲሰሩት አድርጎ ያቀረበው ይሄ ሪቫይቨሎች ናቸው። የእሱ አሻራ ግን አለበት በእነዚህ ሪቫይቨል ውስጥ ትርኢቶች ውስጥ እና ከእንግዲህ ሚስራ ብንል በኋላ ኤነርጂውም እና ጤናውም ያስቸግራል እና ሪያሊስቲክ መሆን አለብን። ጥሩ ነው ይህን ያህልም ከሰጠው እና ይህን ያህልም አስተዋጽኦ ለማድረግ ስለበቃ በእግዚአብሔር ክብር ምስጋና ይግባው።
እውነት ነው።
እሱም ነው የሚፈልገው።
እውነት ነው። እውነት ነው። በጉብዝናው ወራት ወዲያ ወዲህ ተዘዋውሮ ሊሰራ በሚችልበት ሰዓት ሰርቷል። እሱ ያፈራቸው የመድረክ ተዋንያን ብዙ እንቁዎች አሉ። እነሱም በእውነቱ የእሱ አሻራ ውጤት ናቸው። እግዚአብሔር ያጥናችሁ አንተንም ሌሎቹንም እላለሁ። ጋሽ ተስፋዬ ለአሁኑ አመሰግናለሁ። እግዚአብሔር ይስጥልኝ። ጋሽ ተስፋዬ ገሰሰን ሰፋርጌ ነው ያዋየሁት። አድማጮች ግን የጋሽ አባተ ገድል ሳልቅ ሰዓቱ ገታኝ። ወደ በኋላ ደግሞ ሌሎች ሁለት እንግዶች እንዲሁ አባተን የሚያስታውሱ እናቀርባለን። ተጠባበቁ። የመስኮቱን መከፈት በተጠንቀቅ እየተጠባበቀ ነው። መቼስ ማንነቱን ንገሩን አንባለም። ራዲዮ መጽሔት ላይ የራሱን መስኮት የሰራ አንድ ሰው ብቻ ነውና በአዲስ አበባ አጠራር ጠንክር ዘካዛንቺስ ዶጮ አንበሴ ዘባሻ ወልደ ችሎት ይባላል። በቪኦኤ ራዲዮ መጽሔት ደግሞ ንጉሴ አክሊሉ። እነሆ የንጉሴ አክሊሉ መስኮት ተከፈተ።
መስኮቴ ከተከፈተ አዲሱን የፕሮፌሰር ዳንኤል ቅጣውን እነሆ መንገድ ለኢትዮጵያ የሚለውን መጽሐፍ ባለፈው ሐምሌ 30 ቀን 2008 ዓ.ም በአዲስ አበባ ዩኒቨርሲቲ ኢንዱስትሪያልና መካኒካል ኢንጂነሪንግ ትምህርት ቤት ተመርቋል። ምሁራን ገምግመውታል። ከገመገሙት ምሁራን መካከል አንዱ የዛሬ የኔ እንግዳ ናቸው። የእሳቸው ደግሞ ግምገማ በይበልጥ ያተኮረው ድርሰትና ደራሲው ምን መሆን እንዳለባቸው በሚለው ላይ ነው እና እስቲ በቅድሚያ ራሳቸውን አስተዋውቀው እንዲጀምሩ ፍቀድልኝ።
መልካም።
ንጉሴ ተፈራ እባላለሁ። እንደተባለው በኢትዮጵያ የፖፑሌሽን ሚዲያ ሴንተር በዚህ በስነ ጽሁፍና በሚዲያ ተግባር ላይ ሰፊ ስራ የሚሰራ እዛ የኢትዮጵያ ተጠሪ ሆኜ ነው የምሰራው። የፕሮፌሰር ዳንኤል ቅጣውን መጽሐፍ ከረቂቅ ጀምሮ አሁንም ወደ ህትመት በምሄድበት ጊዜ ለማንበብ እድል አግኝቻለሁ። መጽሐፉን እንደምታዩት ከጥራት ከምርታማነት እና ከተለያዩ በሀገራችን ካሉ መሰረታዊ ጉዳዮች ጋር የተያያዘ ነው። ይህ መጽሐፍ ጽንሰ ሀሳቡ በጣም የጠነከረ ቢሆንም አቀራረቡ በጣም ለሰዎች በሚገባ መንገድ የተጻፈ ነው። ፕሮፌሰር ዳንኤል በጉዳዩ ትንተና ላይ ብቻ ሳይሆን ህዝቡ ሊረዳው በሚችለው ቋንቋ የማቅረብ ጥረታቸው አንዱ የሚደነቅ ነው። ምክንያቱም ሰፊና ጥልቅ የሆነ ጉዳይ ነው።
የደረሱበትን ሁኔታ ደግሞ ዶክተር ንጉሴ የተፈራ ሲገልጹ
በጣም የማደንቀው መጽሐፉ የተጻፈው ጉዳዩን በሚያውቅ ሰው ነው። የብዙ ጊዜ የደራሲያን ፈተና ወይም የጋዜጠኞች ፈተናችን አለ አይደል? ጉዳዩን በሚገባ በጥናትና ምርምር የማወቅና የመጨበጥ ጉዳይ ነው። ስለዚህ ፕሮፌሰር ዳንኤል የጻፉበትን ጉዳይ በደንብ ጠንቅቀው የሚያውቁና በሀገርም ውስጥም በውጭ ሀገርም የተከራከሩበት ውጤት ያስገኘ መንገድ መሆኑን የተረጋገጠበትን መንገድ ነው የጻፉት። ሁለተኛው ነገር መጽሐፉ ታዳሚውን ወይም አንባቢው ማን እንደሆነ ለይቶ የሚነሳ ነው። ከዚህ አኳያ አንባቢዎቹንም እነማን እንደሆኑ ለይቶና ለእነኛ ለአንባቢዎች ቋንቋ በሚጥምና በሚገባ መንገድ ይህንን ከፍተኛ የሆነ ጥልቀት ያለው ጽንሰ ሀሳብ በጣም አስታርቀውና አገናኝተው ያቀረቡት ነው። እንግዲህ ጉዳዩን ማወቅና ታዳሚውን ማወቅ ብቻ አይበቃም። ጉዳዩና ታዳሚው ሊገናኙ የሚችሉባቸውን የቋንቋ ችሎታና የተግባቦት ስልት ደግሞ ማወቅ ያስፈልጋል። አንዳንድ ሰዎች ጥሩ ሀሳብ አላቸው፣ እውቀት አላቸው፣ ታዳሚውን ያውቃሉ። እንዴት አድርገው እንደሚያቀርቡና ሀሳባቸው እንደሚገልጹ ግን ትልቅ ችግር አለባቸው። ይህ የፕሮፌሰር ዳንኤል ችግር አልነበረም። ጉዳዩንም አውቀውታል፣ ታዳሚውንም አውቀውታል። እንደገና ደግሞ ታዳሚውንና ጉዳዩን ለማገናኘት የሚያስችለውንም ደግሞ የአቀራረብ የኮሚኒኬሽን ምስኪል ያለውን ሁኔታ አውቀውታል። ስለዚህ ከዚህ አቅጣጫ በእውነት በጣም ጠቃሚ መጽሐፍ ነው። መረጃውና እዛ ላይ ያለው ግፊት ከውስጥ ከቁጭት የወጣ የተጻፈ መጽሐፍ ነው። እና ሌላ እንደው በመጨረሻ የምናገረው አንዳንድ መጽሐፎች ለመረጃ የሚቀርቡ ናቸው። በቃ መረጃ ናቸው። ከጭንቅላት የሚያልፉ አይደሉም። ልክ እንደ ትምህርት ቤት እውቀት ናቸው እና ከዛ በኋላ ስታልፍ ትተታቸው ትሄዳለህ። የእሳቸው ግን ከአእምሮ ወደ ልብ ውስጥ ማለፍ የሚችል እውቀት አለ፣ እንትን ኃይል አለው። ስለዚህ ከዚህ አቅጣጫ በጣም ጠቃሚ ነው። አንዳንድ ነገር እንግዲህ ታነበውና ተነሳሽነትን የማይፈጥር በውስጥ እሳት የማይጭር አንድ ነገር ለማድረግ ግፊትምና ተጽዕኖ የማያደርግብህ ከሆነ ኢንፎርሜሽን ነው ማለት ነው። በቃ መንገድ ላይ እንደምታዩ ኢንፎርሜሽን ሆኖ ይቀራል። ነገር ግን የፕሮፌሰር ዳንኤል መጽሐፍ እነሆ መንገድ ለኢትዮጵያ በእውነት ከአእምሮ ወደ ልብ የሚያል የሰዎችን ስሜት የሚኮረኩር የሚያነሳሳ ራሳችንን በዚህ በተሰማራንበት ጉዳይ እንድንመረምር የሚያደርግና እንደገና በሶስተኛ ደረጃ ደግሞ ከስሜትም ከቁጭትም አልፎ ደግሞ ወደ ተግባር ለመሸጋገር እንድንችል ጠቃሚ የሆነ ሐሳቦችን የሚያቀርብ ነውና ከነኚህ ሁኔታዎች አኳያ በእውነት ይሄ በጣም መሰረታዊ የሆነ በዚህ ደግሞ በመንሄድበት መንገድ መሰረታዊ መንገድ መድረሻችን ምንድነው የሚለውን በጥሩ ሁኔታ ከተበው ያቀረቡት ስለሆነ በእውነት ለሚያነበው ሁሉ ጠቃሚ የሆነ ነገርን የሚረዳበት ነው። እንደሚታወቀው በሀገር ማህበራዊ ኢኮኖሚና ፖለቲካዊ ነክ የሆኑ ነገሮች ላይ መጻፍ በጣም አስቸጋሪ ነው። የሰው ማስተያየት የተለያየ ነው። ስለዚህ እነኚህን ጨምቆ መልክ ባለ ሁኔታ ማስቀመጡ መጽሐፉ አንዱ ደግሞ በእውነት የሚወደድበትና ተነባቢ ይሆናል ብዬ የምልበት አንዱ ምክንያት ዝም ብሎ ስድሃተት አይደለም። አንዳንድ ሰዎች መጽሐፍ ሲጽፉ ምዕራፍ 2 ይሉና በቃ እስከ ምዕራፉ እስከሚያልቅ ድረስ መስበሪያ የለውም። በነጥቦች ተጨምቀው የወጡ ምንም ነገር አናገኝም። ስለዚህ ለማስታወስና ይሄ ግን በየምዕራፉ በጥሩ ሁኔታ ተቋጭተው ተጨምቀው የወጡ ነጥቦችን ያስቀምጣል። ስለዚህ ምዕራፉን ሁሉ ማስታወስ አያስፈልግም። ምዕራፉ ሲጨመቅ 1, 2, 3, 4 ምን ይሆናል የሚለውን እነኛን ደግሞ ነጥቦች ማስቀመጣቸው ለብዙዎቻችን መንገዱን የንባብ መንገዱን ቀላል ያደርገዋል። ከዚህ በተረፈ ደግሞ አንድ መጽሐፍ በጣም ተደማጭ ተነባቢ ሊሆን የሚችለው በውስጡ ህይወትን የሚያሳዩ ምሳሌዎች፣ አነጋገሮች፣ አገላለጾች ሲኖሩ ነው። በዚህም መጽሐፉ በጣም የታደለና የተዋጣለት ነው። ስለዚህ በእውነት እንደው ማንም ሰው እንዲያነበው የማደፋፈረው መጽሐፍ
የቀደመው ፕሮግራማችን እንግዳ ነበረች። ባለፈው 15 ቀን በተለምዶ ዳኛው አዳላ ወይም ተሳሳተ ቢባልም ዳኛው አዳላች ወይም ተሳሳተች መባል ከተጀመረም ቆይቷል ብለን ስናበቃ እስከ ኢንተርናሽናል ሬፈሪ ወይም ዓለም አቀፍ ዳኝነት ከደረሰችው በአሁኑ ሰዓት ቶሮንቶ ካናዳ ነዋሪ ከሆነችውና በአሁኑ ዓመት እዚያው ቶሮንቶ በተካሄደው የኢትዮጵያውያን ስፖርት በዓል ላይ በተለይም የእግር ኳሱን ከመሩት ዳኞች ብቸኛዋና የመጀመሪያዋ ሴት ዳኛ ከሆነችው ከትርሃስ ገብረ ዮሐንስ ጋር የጀመርነው ወግ ዛሬ ልንቋጭ ነው። የመጀመሪያ ስንል ስህተት እንዳንሰራ ቢያንስ ለራዲዮ መጽሔት ለሰሜን አሜሪካ ኢትዮጵያን ስፖርት ፌዴሬሽንም ቢሆን የመጀመሪያ ሴት ዳኛ ነች እና በቀደመው ክፍል አንድ ውይይት ኢትዮጵያ ናዝሬት እንደተወለደች፣ ኢትዮጵያ ለተለያዩ እግር ኳስ ቡድኖች እንደተጫወተች፣ በብሔራዊ የሴቶች እግር ኳስ ቡድንም ተሰላፊ እንደነበረች፣ ባለትዳርና ባለቤቷም እንደ እርሷው አሰልጣኝና ዳኛም እንደሆነ አውግታናለች። እንዴ ለመሆኑ አንቺ አብራችሁ ያጫወታችሁበት ጊዜ ነበር ብዬ ጠየቅኳት።
አንድ የወዳጅነት ጨዋታ ሰጥተውናል ትምህርት ቤት ኮተቤ ዩኒቨርሲቲ የወዳጅነት ልናጫውት ሄደን፣ እስቲ ዛሬ እንኳን ነይ እስቲ ዳር ሆነሽ እኔ መሀል ላጫውት ብሎኝ ሄደን አጫውተናል አብረን እና ፎቶም አብረን ለማስታወሻነት ተነስተናል።
በፈገግታ ተዋስቶ የተጀመረው ክፍል አንድ ውይይት የተቋጨውም እንዲሁ በፈገግታ ነበር። የዛሬ 15 ቀን
ስድብ ቀይ ነው ግን
ስድብ ቀይ ነው ማለት ስድብ ቀይነት ጥቁር አለ እንዴ?
በቀይ ካርድ ለማለት ፈልጌ ነው።
እንዴ
እንደሱ ለማለት አላል።
መሳደብ ያስወጣል?
በቀይ ካርድ ያስወጣል። ያስድብ አይፈቀድም።
ማንን ሲሰድብ?
ማንኛውም ኢቭን የገዛ ተጫዋቹንም ከተሳደበ ደጋፊውንም ሆነ ዳኛውንም ማንኛውም ተጫዋች መሳደብ የለበት።
አንዳንድ ተጫዋቾች ተመልካችንም የሚዘልፉ አሉ። እሱም ቀይ ነው?
ዳኛው ከሰማ ሜዳ ውስጥ ከሆነ ድረስ መሳደብ አይችልም። ምክንያቱም ጸብጫሪነት ነው። ያንን በማድረጉ ጨዋታው ሊረበሽ ይችላል። ስለዚህ ያን ማድረግ የለበትም ተጫዋች።
ከነዚህ 31 ቡድኖች የማንኛው ቡድን ደጋፊ ነሽ?
እኔ ማንም ደጋፊ አይደለሁ፣ የዳኞች ደጋፊ ነኝ።
የቶሮንቶ ነዋሪ ስለሆንሽ ቶሮንቶ ዋንጫ እንዳገኝ ትፈልጊያለሽ?
እኔ ብዙም እኔ ኳሱን ነው እንጂ ዳኝነቴን እንጂ ማንም ጥሩ የተጫወተ እንዲያልፍ ነው የምፈልገው እንጂ ከሌ ከሌ ደጋፊ አይደለሁም እኔ።
አንዳንድ ጊዜ ዳኛና የመስመር ዳኛ አይግባቡ የምናየው ነገር ነው። አንቺ ረዳት ዳኛ ሆነሽ የመሀል ዳኛው የሚለው ወይ ለአንቺ አይጥምሽም። ስለዚህ ባንዲራሽን እንዳውለበለብሽ ቀጥ ብለሽ ትቆሚያለሽ፣ ያኛው አይሰማም። እንዲህ አይነት የገጠመሽ ነገር አለ?
ብዙ ጊዜ ይኖራል በጨዋታ መሀል። ምንድን ነው አንዳንዴ ጨዋታ በሚፈጥንበት ሰዓት ያው መሀሉ ያው ኳሱን ፎሎድ ኳሱን ነው የሚከተለው ጌሙን፣ እና አንዳንዴ ያለመታየት ይኖራል። ይሄ ያጋጥማል በስፖርት እንትን ላይ። እኔም ብዙ ጊዜ ይገጥመኛል። እኔም ራሴ የማደርገው ነገር ስለሆነ ይሄ በኳስ እንትን ያለ ነው፣ ይገጥማል። ግን ያው ከዛ በፊት ግን ከመግባታችን በፊት ለዚህ መፍትሄ የሚሆነው ያው መነጋገር፣ አይ ኮንታክት መጀመሪያ ከመወሰናችን በፊት አንዳንድ ውሳኔዎችን መታየት እንዳለብን እነጋገራለን። ያ ነገር መፍትሄ ይኖራል ብዬ ገምታለሁ።
አንዳንድ ጊዜ ረዳት ዳኞች ዋናው ዳኛ ያጸደቀውን ግብ የሚያሽሩ አሉ። ያ ደግሞ ተጫዋቾችን በጣም ያናድዳል እና አንቺ ሩቅ ነሽ እሱ እዚህ አይቷል ለምን ታረጋለሽ ምናምን ግር ብለው ወደ አንቺ መምጣት እንደዚህ ወደ መስመር ዳኛው ይሄንን አይነት ሁኔታ ገጥሞሽ ያውቃል? የገባ ግብስ ሽርሽ ታቀለሽ ዳኛውን ውሳኔ በተቃረነ መልኩ?
አዎ፣ ከዚህ በፊት ኢትዮጵያ ላይ እንደዚህ አይነት ገጥሞኛል። ማለት ምንድነው ዌይ ኦፍሳይድ ይሁንና መሃል ዳኛው ላይ ይችላል አንታው ተታል ጎሉ ይጸርቃል ተጫዋች ጎል መስሎት ያብዳል ሲዞር ግን እኔ ወጥቻለሁ መጀመሪያ ከጎሉ ከመግባት እንደዚህ አይነት ሲቹዌሽን ግን ጎሉን መሻር የምችለው ከመጀመሩ በፊት ነው። ጎሉ ከተጀመረ በኋላ አይቻልም። ሳይጀመር ያው ፍላግህን ያያል ሲያጸድቅ አንተን ማየቱ አይቀርም። በዛ ሰዓት ትሽራል፣ ይሄ ያጋጥማል። ግን ከዚህ ሁሉ ያው መጀመሪያ ይሄ ነገር ከመፈጠሩ በፊት መታየቱ ጥሩ ነው ብዬ አስባለሁ።
እንደነገርሽኝ አሁን ትምህርት ላይ ነሽ፣ ኮሌጅ ትገቢያለሽ፣ ፊዚዮቴራፒ ታጠኛለሽ። እስከምን ድረስ ይሄዳል ይሄ የዳኝነት ስራሽ? ሌላው የፊዚዮቴራፒ ስራሽ እየተካሄደ አብረሽ ትቀጥያለሽ ወይስ ከተወሰነ ጊዜ ነው? እንዴት ነው?
አቅሜ እስከቻለ ነው። እንግዲህ ያው ካናዳ አለው በፊፋ አሁን የእድሜ ሊስት አለው እስከ 45 እስከ 50 አሁን ጨምሯል መሰለኝ እስከ 50 ይላል። ግን ያኔ ቤተሰብ ያው አይታወቅም እንግዲህ ወደፊት ፋሚሊ ይመጣል። እንግዲህ ማቆም አልፈልግም፣ ደስ ይለኛል። ወደፊት እግዚአብሔር ከሰጠኝ ልጅም ከወለድኩኝ ያንን አድርጌ መቀጠል እችላለሁ። ትሬኒንግን ከሰራሁም ይቻላል። አቅም እስከቻለ ድረስ ነው ዳኝነት መስራት የምችለው። እዚህ ሀገር ደግሞ ያው እንደማያቸው ብዙዎች አብሬያቸው ማጫወቶች አሉ ትልልቅ ሲኒየር፣ ደስ ይላል፣ ጥሩ ነው። እኛ ሀገር እንደዚህ አይነት ነገር ብዙ አላየሁም። ማለት በጣም ትልልቅ ሰዎች ናቸው አጠብቃቸውም፣ ግን የራሳቸው የሆነ አቅማቸውን በሚመጥን መልኩ ሲያጫውተው ያለው እና ጥሩ ነገር እንትን ይኖርሃል። ወደፊት የሆነ ነገር እንኳን ብትል ተስፋ አለ። ገብቶሃል? እየወደድከው ሙያህን እቤት የምትቀመጥበት አይደለም። አትሊስት በአቅምህ የምትችለው ነገር ታጫውታል እና ይህ ነገር ደስ ብሎኛል።
ቀደም ሲል በሞንትሪያል ሴቶች የዓለም ዋንጫ ያ ነው ወደዚህ ወደ አሜሪካ ያመጣሽ። በዛ ውድድር ላይ የገጠመች ነገር አለ የምታስታውሽው? ለአድማጭ እንደው ማካፈል እፈልጋለሁ የምትያቸው ነገሮች።
ወደ ካናዳ
የዓለም ዋንጫ በምትዳኝበት ጊዜ እዛ ሞንትሪያል
ፊፋ ሲባል ያው ትልቅ እንትን ነው ኦርጋናይዜሽን ነው እና ጥሩ ልምድ ያገኘሁበት ነው። ብዙ ሲኒየር ዳኞች የነበሩበት ነው። ከእነሱም ጥሩ ብዙ ልምዶችን ወስጃለሁ። ከባድ ነበር ማለት ግን ያው ሰርቻለሁ፣ ተወጥቼዋለሁ። ብዙ ጊዜ ያው ከአፍሪካ ስትመጣ ብዙ ተቀባይነት ያው ለእንትኖች ያደላሉ። ብዙዎች ፍሬንች ተናጋሪ ያው እንደዛ ነገር አለ። ግን እኛ በነበረበት ሰዓት ጥሩ ነው ማለት ጥሩ እንትን አድርገውልናል። ያውቃሉ፣ ከኔ በፊትም የመጡ አፍሪካ ዳኞች ከአፍሪካ ሀገር የመጡ ሌሎች አፍሪካ ዳኞች ነበሩ። ያው እነሱንም ስለሚያውቋቸው ብቃታቸውን በእነሱም ስላዩ በኋላ አሉ። ሴቶች በብዛት ሴቶች ናቸው። ጥሩ ነበር። ያው እኔም የኔ ጌም የነበረው ፍራንስ ከኒውዚርላንድ ነበር ያጫወትኩት እና ያው ፍራንስ 4-0 ነው ያሸነፈ ያንን ጨዋታ እና የመጀመሪያ ኢንተርናሽናል ባለ በፊፋ ደረጃ ስላጫወትኩኝ ደስ ብሎኛል። ያንን እና የመጀመሪያ የእሱ ነው ኢንተርናሽናል ጌም በፊፋ ደረጃ።
ጥሩ ተወጣሽው። እንደ ገጠመሽ ችግር የለም መፍራት? የመጀመሪያ ስለሆነ በተለይ ኢንተርናሽናል
መፍራት ሳይሆን በቃ ማለት ደስ ነው ያለኝ። ያድሉ ራሱ መገኘቱ ለእኔ ጥሩ ነገር ነው። ምክንያቱም እዛ በመሳተፍ ብቻ ጠርተው ብቻ ትሬኒንግ አድርገህ ጌም ላይ ሰጡ ይችላሉ። እንድትሳተፍ ብቻ ከሆነ ሀገር መጥተዋል ሁሉንም አማክሏል የሚል ነገር ብቻ ነው። ግን ያንን እድል አግኝቼ ትሬኒንግ ላይ ነው የማየው። ትሬኒንግ ላይ ሰርተ ጥሩ ከሆንክ ያመጡሃል፣ ጌም ይሰጡሃል። እና እዛ ላይ ለእኔ ያን ጨዋታ በመመደብ ራሱ በጣም ደስተኛ ነኝ። ምክንያቱም ይህንን እድል ላላገኘው ይችላሉ። ስለዚህ ደስተኛ ነኝ። ለእኔ
ትራስ ምን አይነት ዳኛ ነች? ማለት አንዳንድ ዳኞች ለምሳሌ እኔ የማውቃቸው ቀይ ካርድ የሚወዱ አሉ፣ አንዳንዶቹ ፊሽካ የሚያበዙ አሉ። ትራስ ምን አይነት ዳኛ ነች?
ራሴን መግለጽ እንኳን ብዙ እንትን አይደለም፣ ግን ማለት ሜዳው ሲሪየስ ነኝ። ማለት ብዙ እንደዚህ ከተጫዋች ጋር ብዙ እንትን የመግባባት ባህሪ የለኝም። ማለት ጨዋታውን በስነ ስርዓት ነው የማጫወተው። እንደዚህ በቃ ስራ ነው እኔ ጋር። በጣም ሲሪየስ ነኝ። ኢቭን የማውቀው ሰው ቢሆን ሜዳ ውስጥ አላውቀውም። ያውቃሉ በዚህ ባህሪ እና ኢቨን ከዚህ በፊት የገጠመኝ ነገር አለ። አብሮ የሚማር ተማሪ ነበር ጓደኛዬ እና አብረን አንድ ክላስ ነው የምንቀመጥ። ጌም ነበራቸው ኢትዮጵያ እያጫወትኩ እና ሜዳው ስገባ በቃ ቶታሊ አላቆም ሲጠራኛል። በቃ ሲሪ እንዲ አለኝ። ስወጣ አንቺ እንደማንታወቅ ትሆኛለሽ አለኝ። በቃ ይሄ ከሜዳ ስንወጣ እናወራለን፣ ይሄ ሜዳ ነው አልኩት። በቃ እና ብዙ ጊዜ ሜዳው ስገባ እኔ ራሴ አላቆም እቀየራለሁ። ማለት በቃ ሌላ ሰው ነው መሆኑ ጌም ውስጥ እና ብዙ ከተጫዋች ጌም እንትን አለልም። በቃ ሲሪየስ ጌሜን ብቻ ነው ማጫወተው። እንደዛ አይነት ባህሪ ነው ያለኝ።
በዚሁ በሰሜን አሜሪካ የኢትዮጵያውያን ስፖርት ፌዴሬሽን ላይ ለምን ኢትዮጵያውያን ዳኞች አያጫውቱም ስል ነበር ሁሌ። አሉን ደሞ እኮ ያውም ዓለም አቀፍ ደረጃ ላይ የሚገኙ እና ሁሌ ገርመኛል ያለ ማጫወታቸው። በፌዴሬሽኑ አመራር ይህ ጉዳይ የሚመለከታቸውን እናናግር ካልንቆየን፣ ለማንኛውም በቂ ኢትዮጵያውያን ዳኞች ካሉ ሊታሰብበት ይገባል ባዮች ነን። ይቅና ከትሉኝም አሜን። ክቡራና ክቡራት የምትከታተሉት ራዲዮ መጽሔትን ነው። ጸሐፌ ተውኔቱና ደራሲው አባተ መኩሪያ ወደሚዘከርበት፣ ሁለት እንግዶች ወደሚሳተፉበት ሁለተኛ ክፍል ውይይት ደረስን።
ተስፋዬ እሸቱ እባላለሁ። በአዲስ አበባ ዩኒቨርሲቲ ቲያትር መምህር ነኝ።
ፍቃዱ ተክለ ማርያም ነኝ። እኔ ብሔራዊ ቲያትር የቲያትር ባለሙያ ነኝ።
መልካም፣ ሁለታችሁንም አመሰግናለሁ። የሙያ ባልደረባ ምናልባትም አባት ሊባል የሚችል አቶ አባተ ባለፈው ሰሞን ከዚህ ዓለም በሞት ተለይቷል። ሐዘናችሁ ከባድ መሆኑ ይሰማኛል። እግዜር ያጥናችሁ እላለሁ። በቅድሚያ አባተን እንዴት እናስታውሰዋለን? መጀመሪያ እንደው ታሪኩን የት ተወልዶ የት እንዳደገ ምን እንደተማረ ከተነበበው ታሪክ ጨለፍ ጨለፍ አድርገው ያቀርቡልኛል አቶ ተስፋዬ?
እሺ፣ እችላለሁ። የጋሸን ህይወት ታሪክ እኔ ነኝ ያዘጋጀሁት፣ ግን አሁንም ፍቃዱ ቢያነበው ነው ጥሩ የነበረው። እንግዲህ አንብቦ ካልከኝ ምናልባት አለፍ አለፍ እያደረኩ ለማንበብ ሞክራለሁ። የቲያትር እስትንፋሱን መራሄ ተውኔት አባተ መኩሪያን ማን ነው ሞት ያለው ይላል መግቢያው። ህዳር 10 ቀን 1932 ዓ.ም በአዲስ አበባ ከተማ ልዩ ስሙ አቧሬ በሚባል አካባቢ ከአባቱ ከአቶ ስለሽ ማንደፍሮ እና ከእናቱ ከወይዘሮ ብለሽ መኩሪያ የተወለደው የቤቱ ሁለተኛ ልጅ በሀገሬ ቲያትር ዋርካ ይሆናል ብሎ ማን ያሰበ ነበር? ማንም። ነገሩ እንዲሆነ አያቱ አቶ መኩሪያ ዳመና ወንድ ልጅ አልነበራቸውም እና የልባቸው ሾት ይመላላቸው ዘንድ የህፃኑን የአባተ ወላጆች አባተ ገና በተወለደ በስድስት ወሩ በአያቱ እጅ ያድግ ዘንድ ፍቃዳቸው ይሆናል። ህፃኑ አባተም በአያቱ አባትነት ያድጋል። አያት አባትም ሆነውለት ከዚያን ጊዜ ጀምሮ መጠሪያ ሆነ። እነሆም በተግባር የናኘው የዛሬው ገናና ስም አባተ መኩሪያ እንደ ባተ እንደ ኮራ ዘመናትን ሊሸጋገር በቃ። ጋሽ አባተ የመጀመሪያና ሁለተኛ ደረጃ ትምህርቱን ቀበና በሚገኘው በድሮ የቀዳማዊ ኃይለ ሥላሴ የመጀመሪያ ደረጃ ትምህርት ቤት ተከታትሏል። አቶ መኩሪያ ልጃቸው ነገረ ፈጅ እንዲሆንላቸው ቢፈልጉም አባተ ግን በፊደል ነው የተለከፍኩት እንዲል እሱ ያገዘፈው የሀሁ በስድስት ወሩ ገጸ ባህሪ ጥበብን የሙጥኝ አለ። ተለክፎም ቀረ መለከፉም ለመልካም ሆነ። ተከታታይ የጥበብ ትውልድ ፈጠረ። እሱም በትውልዶች ውስጥ ኖረ። አሁንም በኋላም ወደፊትም ጋሸን በሄደበትና በሚኖርበት ሁሉ ቸው ከአስራ ሁለተኛ ክፍል ማትሪኩሌሽን በጊዜው አጠራሩ በኋላ የቀዳማዊ ኃይለ ሥላሴ ዩኒቨርሲቲ 4 ኪሎ ኮሌጅ ይገባል። የመጀመሪያ ዓመት ተማሪ እያለ እንደ ትልቅ እድል የሚቆጥረው አጋጣሚ ይፈጠራል። ዶክተር ፊሊፕ ካፕላን የኤል ስኩል ኦፍ ድራማ የድራማ ፕሮፌሰር መምህር የፉል ብራይት ግራንት በማግኘት የድራማ ትምህርት ቤት ለማቋቋም ተመድበው ይመጣሉ። በወቅቱ ግን ድራማን የሚያስተምር ዲፓርትመንት አልነበረም። በመሆኑም የድራማ ክበብ ያቋቁማሉ። ዶክተር ፊሊፕ ካፕላንም የቲያትር ዝንባሌ ያላቸውን ግለሰቦች በማሰባሰብ የድራማ ክበብ ይመሰርታሉ። ጋሻባትን እጁን አንጠልጥሎ ካፕላን ያስተዋወቀው ነፍሱን ይማረውና የስነ ጽሁፍ ጥናትና ምርምር ሊቁ ዶክተር ዮናስ ነበር። መደበኛ ትምህርቱን ከቲያትር ጥበብ ጋር በማጎዳኘት እየተማረ ቲያትር መስራቱን ይቀጥላል። ጎን ለጎን አስኬድኩት ይለዋል ጋሻ አባተ። ሁለተኛ ዓመት የዩኒቨርሲቲ ተማሪ በነበረበት ወቅት ፊሊፕ ካፕላን የጸጋዬ ገብረ መድኅንን ኢምፔረር ቴዎድሮስን አዘጋጅቶ ለንጉሥ ለቀዳማዊ ኃይለ ሥላሴ ሲያቀርብ ጋሻ አባተ ረዳት አዘጋጅ ነበር። ፊሊፕ ካፕላን ኪነ ጥበብ ወቲያትር ወይም ክሬቲቭ አርት ሴንተርን ያቋቁማሉ። ጋሻ አባተ መኩሪያ ከትምህርቱ ጎን ለጎን በኪነ ጥበብ ወቲያትር እንዲያገለግል ከተማሪነቱ ከሚያገኙ 50 ብር የ375 ብር ልዩ ስኮላርሽፕ ሲሰጠውም ነበር። አራተኛ ዓመት ተማሪ በነበረበት ወቅት ጋሽ አባተ በሕይወቱ የሚያዝንበት አጋጣሚ ይፈጠራል። ባለቅኔ ዮሐንስ አድማሱ ያቀረበው ለአምሳ ተወለደች በሬ ቀንዳወጣ በስልጣን ሊቅ መሆን ይህም አለለካ ግጥም በዩኒቨርሲቲው ኃይለኛ ቁጣ በመቀስቀሱ ኪነ ጥበብ ወቲያትር ይዘጋል። በወቅቱ ተስፋዬ ገሰሰ፣ አባተ መኩሪያ፣ ዶክተር ፊሊፕ ካፕላን፣ ሚስተር ጆን የሂሳብ ኃላፊ ማለት ነው፣ ወጋየሁ ንጋቱ፣ ደበበ እሸቱ፣ ሁሉም የመድረክ ሰራተኞች ጨምሮ እንዲባረሩ ተደረገ። ጋሽ አባተም በወቅቱ ቴሌቪዥን የተቋቋመበት ጊዜ ነበረና ወደ ጣቢያው ለመዛወር ያመለክታል። 3 ወር እንደሰራም እንግሊዝ ሀገር ስኮላርሽፕ አገኘ። የጋሼ የህይወት ጉዞ እንደሚከተለውም ሆነ። ኢትዮጵያ ቴሌቪዥን ፕሮዲውሰር ዳይሬክተር፣ ከዚያ እንግሊዝ ሀገር፣ ከዚያ እንደገና ኢትዮጵያ ቴሌቪዥን፣ ከዚያ በትርፍ ጊዜው ሀገር ፍቅር የቲያትር አሰልጣኝ፣ ከዚያ ጀርመን፣ ከዚያ እንደገና የኢትዮጵያ ቴሌቪዥን ፕሮዲሰር ዳይሬክተር፣ እንደገና ሀገር ፍቅር፣ ከዚያ ሀገር ፍቅር እንደገና እንግሊዝ ሀገር፣ ከዚያ ብሔራዊ ቲያትር፣ ከዚያ አይርላንድ፣ ከዚያ እንደገና ብሔራዊ ቲያትር፣ ከዚያ አብዮት ተፈነዳ። ኧረ ተይኝ ነፍሴ የጋሽ የእሱ ብቻ ቋንቋ አሜሪካን ሀገር፣ እንደገና እንግሊዝ አይርላንድ፣ ከዚያ ሲቲ ሆል፣ ከዚያ አሜሪካን ሀገር፣ ከዚያ እንግሊዝ ሞስኮ ሌኒንግራንድ፣ ከዚያ ኢስት ጀርመን፣ ፖላንድ፣ ሀንጋሪ፣ ቼኮስሎቫኪያ፣ ሩማኒያ፣ ከዚያ መኩሪያ ቲያትር፣ ከዛ ጋሼ ዩኒቨርሲቲው በአዲስ አበባ ዩኒቨርሲቲ፣ ከዚያ በተወለደ በ76 ዓመቱ ተንቀሳቃሹ ቲያትር ቤት አረፈ ይላል። እንግዲህ ከዚህ በኋላ ብዙ ስላለው ምናልባት ስራዎቹን ያበረከታቸውን አስተዋጽኦች ፍቄ በደንብ ሊነግረን ይችላል።
እሱ ብቻ ሳይሆን እግዚአብሔር ይስጥልኝ ተስፋዬ፣ ጋሽ ተስፋዬም ቀደም ሲል አቅርቤው ሰፋ አድርጎ ነግሮኛል። ተስፋዬ ገሰሰ ማለቴ ነው፣ ስመ ሞክሼ ናቸው እርስዎ ማለቴ አይደለም። ከመሀል እንደውም አንዳንድ የተደጋገማል ጋሽ ተስፋዬ የተናገረውም አሁንም ያነበቡልኝ ጋሼ ነው የሚሉት አባተን ቀረቤታ ያላቸው ይመስለኛል። እንደሰማሁትም በጣም ከባድ ሀዘን ነበር ለእርስዎ አቶ ተስፋዬ፣ እና እሱን የግል ትውስታውን ይነግሩኛል። እንደ ወደ ፈቃዱ ልመለስና ፈቃዱ እንዴት ነው በአንተ በኩልስ አሻባተን ምን ያህል ነው የምታስታውሰው? ምንድን ነው የጋሽ አባተ አለመኖር የሚተወው ቀዳዳ ክፍተት የቱን ያህል ነው? እስቲ በዛ በኩል አንተ ትንሽ
አሻባተን ማጣት ትልቅ ሎስ ነው፣ እጦት ነው ማለት በዚህ በኪነ ጥበቡ ዓለም እሱን አይነት ሰው ማጣት ቀስ እያሉ ሌሎችንም ሰዎች እያጣን ነው እና በጣም አስቸጋሪ ነው። በቃ ዋና ዋናዎቹ መሰረቶቹ እየጠፉ ሲሄዱ ቀሪውን እንግዲህ አስበው እንዴት አይነት ጦስ እንደሚሆን
ያሳስባል። ገባኛል። አዎ
አዎ፣ በጣም ያሳስባል። ከየሙያ ዘርፉም ከሌላም እንደዚህ ሰዎች በጣም መኖር ያለባቸው ሰዎች ማለት እንደ ሰው መሞት አለ ግን እንደው ኖረው ብዙ ትውልድ አፍርተው የምትላቸው ሰዎች ለትውልዱ መቆየት አለባቸው የምትላቸው ሰዎች በአሁኑ ጊዜ እያልኖሩ ነው እና ያሳዝናል በጣም በጣም። እና በዛ አንጻር የጋሽ አባተ አለመኖር ጥሩ አይደለም። እዚህ ሙያ ላይ
ክፍተቱ ሰፊ ነው ነው የምትለኝ?
እንኳን አሁን እንደጠቀስከው ጋሽ ተስፋዬም እንትን ብሏል፣ ቆየ በጣም ብዙ እየታገለ ነው ጋሽ ተስፋዬ ራሱ ትልቅ ምሁር ነው ጋሽ ተስፋዬ። እንግዲህ ይህን ጋሽ አባተ ዘመነኛ ነው ያው ትንሽ ታላቅ ቢሆንም ይመስለኛል
ተስፋዬ ገሰሰን ማለታችን ነው።
እነሱ እየደከሙ ጋሽ ጸጋዬም እንደዛ ሆኖ ነው ያለፈው። እንደዚህ እያለ እንግዲህ አየህ መሰረት ያለው ሰው መቅረት አለበት። ገብተዋል ለየሙያው ለሀገሪቷም ቢሆን እና ትንሽ ባዶነት ይሰማኛል እኔ።
እንግዲህ የተፈጥሮ ሕግ አልፈቀደም እነዚህን ሰዎች ለማቆየት። ቅድም እንዳልከውም ፈቃዶ ከየሙያው ነው፣ ጋዜጠኞቹ፣ በደራሲያኑ፣ በአርቲስቶቹ ሰው ይገርማል። አንዳንዴ ያስፈራል። መግቢያው ላይ ቀደም ሲል ለመጥቀስ የሞከርነውም ይሄንን ነው። ምንድን ነው ያስፈራል። በግል እንደው አንተ ጋሽ አባተን እንዴት እንደምትገልጠው እንደ መድረክ ሰው እንደ ኪነ ጥበብ ሙያተኛ ትመለስበታለህ። አቶ ተስፋዬ ወደ እርስዎ ልምጣ። ይቅርታ ሁለታችሁን አንዴ ፈቃደን አንተ አቶ ተስፋዬን አንቱ በማለት
ይቅርታ።
በዩኒቨርሲቲ ያው መምህር በመሆኑ ከዛ ደረጃ ነው እንደ እንግዳ በማቅረብ ነው እንጂ
አንተ በለኝ ግዴለም።
ደግሞ የቲያትርም ሰው ስለሆነ
አንተ ብትለው ነው ደስ የሚለው ራሱ።
የቲያትርም ሰው ስለሆነ እንደው ካሁን ጀምሮ በአንተ ብለን የሚቀለኛል።
አዎ
እንዴት ነበር ሀዘኑ ተስፋዬ? ላንተ ከባድ ነበር ሰምቻለሁ።
ያው እንግዲህ ብዙውን እነ ፍቄ ያውቁታል። እኔ ጋር ከጋሽ ጋር የተዋወቅኩት እንደ ተማሪም እንደ ጓደኛም የዛሬ 8-7 ዓመት አካባቢ ነበር እና እንግዲህ ሰው በቃ የሀገራችን ያው ቅድም ስትለው እንደነበረው ክፍተቱ በጣም በዛ ይላል። እኔ ግን ፐርሰናላይዝ ነው የማደርገው፣ ወደ ራሴ ነው የማመጣው። በጣም ጋሽ አባተ በጣም በጣም ትልቅ ጓደኛዬ ነበረ። ምናልባት ጓደኛዬ ስል ውስጡ መታወይ የለውም። ምክንያቱም እሱና በእኔ የህይወት ልምድ ኤክስፒሪየንሱ ተሞክሮ መካከል የውቅያኖስ የሚያክል እንትን ያለው ምንድን ነው የምትለው
ልዩነት
በጣም ሰፊ ነው። ግን ጋሽ አባተ ያው ሁሉ ኤክስፒሪየንሱን ትቶ ነው ከኔ ጋር መጥቶ ጓደኛ የሆነው እና በጣም ጓደኛ ነው ስለ የእውነት ጓደኛ ነበር። እኔ በህይወቴ ጋሽ አባተ የሚያክል ጓደኛ እንትን ብዬ አላውቅም፣ አጋጥሞኝ የማያውቅም። ምክንያቱም እንደ የእውነት በቃ ይሰጥሃል፣ ልክ እንደ ጓደኛ ማለት ነው። ትረሰዋለህ አንዳንዴ ቁጭ ብዬ ስናወራ ጋሽ አባተ መሆኑን እረሰዋለሁ። እና በጣም ልክ እንደኔ በእኔ እድሜ ያለ ወጣት እንደሚያወራው ነው የሚያወራኝ። እና በጣም ትልቅ ጓደኛዬን ነው ያጣሁት። በቃ አሁን በኋላ ነው የሚመጣ የሀገሩ ቲያትር እንትን ክፍተት አለው ምናምን በኋላ ነው። ለእኔ ግን እንደ ጓደኛ ነው የሚሰማኝ፣ እንደ ትልቅ ክፍተት ባዶነት የሚታየኝ።
ገባኝ።
እና አንዳንዴ ለምሳሌ እንደዚህ ስንጫወት አቆርፈዋለሁ፣ እረሰዋለሁ ጋሽ አባተ የሚለውን ስም። ከዛ መልእክት ይልክብኛል፣ ኩርፊያን ያዳብርልህ በሉት ምናምን ይልና ስልክ ሲደውል አላነሳም። ከዛ ትንሽ ቆይና ይሰማኝና እደውልና ሶሪ ጋሼ ስልክህን ማንሳት ነበረብኝ ስለው እንዴ ሶሪ አትበለ ዩአር ማይ ፍሬንድ ይለኛል።
ጓደኛዬ ይቅርታ አያስፈልግም ነው?
አዎ ባያስፈልገውም ነው። ተመልከተው ጋሼ ወርዶ ማለት ነው በጣም እና ሳሳትም ምናምንም በቃ ይጠፋል። ያ የምናውቀው እድሜ ልኩም ቲያትር ሲሰራ የነበረው ሰውዬ ይቶ እና ግን እንደ ጓደኛ ይቀርባል። እና ለኔ በጣም ማዘን ከባድ ነው እንዳልኩ በዚህ ትንሽ እድሜ ውስጥ ጋሻ ባትር የሚያክል ጓደኛ ኖሮኝ አያውቅም በህይወቴ ውስጥ።
የሚገርም ነው። ፈቃዱስ እንዴት ነው? ወደ ራስህ ታመጣዋለህ እንደ ተስፋዬ? ለምን ያጣኸው ነገር በጋሻ ባታ ለመኖር አንድ፣ ሌላ ደግሞ ከእሱ ጋር ምን ሰርተሃል? ምናልባት የምታስታውሰው እና የግል ትዝታህን።
በእውነት ተስፋዬ በጣም ጎበዝ አስተማሪ፣ ጎበዝ ሰው ነው። በወጣትነቱ እዚህ ደረጃ ላይ የደረሰ ሰው ነው በጣም በጥረቱ እና እኔ ልቀዋለሁ በጣም። አሁን የሚልህ ነገር እውነት ነው። ጋሻ ባተ ይወደው ነበረ በጣም። ተስፋዬ ሜጫ ይለዋል ተስፋዬ፣ እና ሀገሩ ሁሉ ወስዶት ምናምን በጣም ቅርበታቸው ልነግርህ አልችልም። እና ከዩኒቨርሲቲ ተማሪዎች ጋር አሁን መጨረሻ እንግዲህ ከኛ በኋላ ምናምን ዩኒቨርሲቲ ነው የገባው እና ዩኒቨርሲቲ እያሳለፈ ያለው ህይወት በቃ ሰው ልተካ ነው በቃ በእናንተ እግር በቃ ጥሩ ልጆች እያገኘሁ ነው ምናምን ባለበት ጊዜ ነው አሁን ያለፈው ህይወቱ እና በጣም ያሳዝናል። እና ከኔ ጋር ከ1968 ዓ.ም ጀምሮ ነው የምንተዋወቀው። ከ1984 ዓ.ም ድረስ አብረን ሰርተናል ምንም ሳንለያይ ማለት ነው። ከዛ በኋላ እንግዲህ ነው የተለያየ ነው ማለት ወደ ዩኒቨርሲቲው ዓለም ወደ ሌላው ቦታ የሄደው ከዚህ በኋላ ነው። እና እንዳልኩ በእነዚህ ሁሉ ዘመናት አብረን ሰርተናል እና የሰራናቸው ብዙዎቹ የጋሽ አባተ ውጤቶች የሆኑት ስራዎች የሆኑት የጋሽ ጸጋዬ ድርሰቶች ናቸው። እና የትርጉም ስራዎቹ የሌላ ሰዎች ስራዎች ጀምሮ ለምሳሌ ከአቶ አያልነህ ጋሻ አያልነህ ሙላት ከሱ ስራዎች ጀምሮ ነው እሳት ሲነድ የሚል ቲያትር 68 ዓ.ም በሱ ነው ያንን ቤት የቀደሰው። ያንን አዲስ አበባ ማዘጋጃ ቤት የቲያትርና ባህል አዳራሽ ከብሔራዊ ቲያትር ወደዛ ሲዛወር ተሾሞ ነው የመጣው ስራ አስኪያጅ ሆኖ። እና ያን ጊዜ ነው እንግዲህ ከኔ ጋር የተዋወቅ ነው። ያኔ ብዙዎቻችንን አያውቅም። መድረክ ላይ ሰጠንና እንዴት ይለየን እና የሆነ ነገር መድረክ ላይ ግጥሞች እንድናነብ በቃላችን እንድንል የምናውቀውን ነገር አለን። ብዙዎቹ እንደዛ እያደረጉ ትንንሽ ግጥም እየተናገሩ ሲገቡ እኔ ደግሞ እንደ አጋጣሚ ለራሴ ኤክሰርሳይዝ የማደርግባቸው ግጥሞች አጠናለሁ። ትልልቅ ግጥሞች ከጎበኛ ግጥሞች ከሼክስፒር የጋሽ ጸጋዬ ትርጉሞች ሀምሌት ከኦቴሎ ላይ እንደዚህ በቃል የማውቃቸው ነገሮች ነበሩ እና የሀምሌትን ቱቢ ኦር ናት ቱቢ የሚለውን ይሄ መሆን ወይም አለመሆን የሚለውን ግጥም አልኩለት። በዛ ጊዜ በጣም ነው የተደነቀው። በጣም ደስ አለው። በቃ ስክሪፕቱን የመጀመሪያውን ስክሪፕት ሂሮ ሆኜ እንዲጫወት መሪ ተዋናይ ሆኜ እንዲጫወት መረጠኝ ያኔ ከ68 ዓ.ም እንግዲህ ከዛ ጊዜ ጀምሮ ነው ግንኙነታችን እና በጣም ትልልቅ ስራዎች አብረን ሰርተናል። መድረክም ላይ በጣም እኔ ሌላ ሰው ልክ እንደ ወጋየሁ ለመሆን በጣም በመሞክርበት ጊዜ ሁሉ ተናግሮኛል ሰው እንትኖች ፊት። ያኔ ነው ያቃናኝ ወደ ራሴ የመለሰኝ።
ራስህን ሁን አለ።
አዎ ቢ ዩርሰልፍ አለኝ። ራስህን ሁን ብሎ ሰደበኝ። እንደውም ሙልጭ አድርጎ ነው የሰደበኝ። እንግዲህ ጎረምሳ ሆነ ሰዎች ፊት ሰው ሲናገርህ ትንሽ አጸፋ ትመልሳለህ፣ ደስ አይልህም፣ ታፍራለህ እና ደፍረትን የምትመልሰው ነገር አለ። እኔ ግን ጸጥ ነው ያልኩት እና ንዴቴ ውስጤ ይታገለኛል ጎረምሳ ስለሆንኩ እና ግን ያን ጊዜ ምንም አላልኩት። ከመድረክ ወረድኩ። ከዛ በኋላ አሰብኩበት፣ ምን አልኩበት፣ ብዙ ወደ ራሴ እንትን አልኩ። ውስጤን አየሁት። ከዛ በማግስቱ መጥቼ ውጣ መድረክ ላይ ሊለኝ ፈለግኩ፣ ግን እሱ አልፈለገም። ማለት ስሜቴን አሁንም እንትን ይለው ነበረ፣ ይታዘብ ነበር ማለት ጉጉቴን። ለተዋናይ ደግሞ መድረክን የመከልከል ያህል ቅጣት ምንም የለም። ደሞዝም ብትቀጣ ምንም ብትል እንግዲህ በዘመን ነው ማወራልህ፣ ከሙያ ፍቅር አንጻር ምንም አይመስልንም። ሌላ ነገር ብትቀጣ በጅራፍ ብትገረፍም ምንም አይመስልም። ግን መድረክ ስትከለከል በዘመኔ ነው ምልህ እና በጣም ትቆጫለህ። በጣም ነው የምንናደደው፣ ደስ አይለንም። እንደዛ ነበር የሚሰማን እና መድረክ ቶሎ አላስወጣኝም። በኋላ ውጣ ያለኝ ጊዜ ልክ እንደ ልጅ ነው ቦርቄ የወጣሁት እና መጫወት ጀመርኩ። ስጫወት እንደ አጋጣሚ የጋሽ ጸጋዬ ስራ ነበረ። በጣም አንድ 10 12 አስራ ጊዜ ሴንሰር ተደርጎ እንትን ሴንሰር አድራጊዎች መጥተው ከመንግስት ሰዎች መጥተው ያኔ አይተውት
አልተስማሙም። በጣም ከብዷቸዋል ማለት ባይታይ ፈቅደዋል።
ምን ቲያትር ነበር?
ሁሉም ቢታይ ይፈልጋሉና ሁለት ሰው ብቻ ነው የሚጫወተው። በጣም ረጅም ቲያትር ነው፣ ጋሞ የሚባል ቲያትር ነው።
እሺ።
የገጽ ስራ ነው። ከዛ በኋላ አንድ ጊዜ ነው ለህዝብ የቀረበው። ተጫወትኩ። ሲጫወት መድረክ ላይ መጣ። ሲጨርስ መድረክ ላይ መጣ። ሪሄርሳል ላይ ነው። አቀፈኝ። በቃ ሁለታችን እንንቀጠቀጣለን ውስጣችን፣ እና እኔ ልቤ ይመታል። በኋላ ምን አባሽንስና አለ። በቃ አድናቆቱ ያነበረ ደስ አለው ረካ። ከዛ በኋላ ታረቅን በቃ። እና ይሄ ሁሉ ትዝታዬ ነው። እና በጣም ትክክለኛ የትወና አቅጣጫ እንዲኖረኝ ያደረገኝ ጋሻ ባተ ነው። ለዚህ እንድበቃ ለዛሬው ስሜ ለዛሬው በዚህ ሙያ እንግዲህ እንድከበርበት ያደረገኝ መሰረቴ ጋሻ ባተ ነው። ይሄንን ምንም ጊዜ አረሳም። እና በጣም ረጅም ዘመን አብረን ሰርተናል። እንደ ጓደኛም ተስፋዬ እንዳለው አሁን እንደ አባትም እንደ ወንድምም ነበርን። በጣም አረሳውም ጋሻ ባተ በተለያየ
ስቄም እንዳለው ጋሼ የቲያትር ብቻ መምህር አልነበረም። በተለይ ለእኔ በጣም የህይወቴ ሁሉ ሜንተር ነበረ። ምን ላይ ነበረ? የውጭን ሀገር ኤክስፔሪንስ ማየት አለብሽ፣ በጣም ወደፊት አቅጣጫሽ ከውጭ ሀገሩ ጋር ፓራሌል መሄድ አለበት እያለ ስናወራ በሱ በኩል አንድ ስኮላርሽፕ አገኘሁ። አሜሪካን ሀገር ኢምባሲ ከለከሉኝ ቪዛ። ከዛ እያበድኩ አገኘሁት ጋሼ ከለከሉኝ እኮ አልኩት። ቀረሽባቸው አለኝ። የሰማይ እንጀራ ብሽት አይገኝም ቀረሽበት እንጂ አልቀረሽብሽ አልቀረሸብኝም ብላት አገጥምለት ነበር አሉ።
እንዴት እንደገና እንደገና ድጋማት
የሰማይ እንጀራ ብሽት አይገኝም ቀረውብሽ እንጂ ያልቀረሽብኝ የሚላል ግጥም አለ። እና ቀረሽባቸው እንጂ አንቺ ገና እኮ የዋብ እንትን ዘ ስካይ ዘ ሊሚት ኢቨን ዘ ስካይ ዝና ዘ ሊሚት ይልሃል።
ገደቧ ሰማይ ነው የሚገደበህ እንጂ።
አዎ በቃ ማለት ለሱ ው
እንግዶቼን ሁሉንም ቀደም ሲል የቀረበውን አቶ ተስፋዬ ገሰሰን እንዲሁም ደግሞ ፈቃዱንና አቶ ተስፋዬ እሸቱን አመሰግናለሁ።
ቶሮንቶ ስለተደረገው በኖርዝ አሜሪካ የእግር ኳስ እንትን አስተያየት ልሰጥ ነው። የዛሬ ፕሮግራማችሁን ሰምቼ ነው። ከቶሮንቶ ነው የደወልኩት። ሁሴን አብዱ እባላለሁ። በቶሮንቶ በተደረገው የሰሜን አሜሪካ የእግር ኳስ ጨዋታ በቶሮንቶ የሚገኘው የኢትዮጵያውያኖች ማህበርና ፌዴሬሽን አንድ ላይ ሆኖ ህዝቡን በድሎታል። በክለቡ የተወከሉት የኢትዮስታር ደጋፊዎች የኢትዮስታር ቡድን ተወካዮች ዋጋው ውድ ነው ብሎ በሚጨቃጨቁበት ሰዓት ሊሰሟቸው አልቻሉም። የኢትዮጵያን ማህበር የሰጡትን አስተያየት ብቻ ተቀብለው በአመት አንድ ቀን ኢትዮጵያ እንዴ ሲከበር 500 ብር ነው ሰው የሚከፍለው ተብሎ በዛ ምክንያት ሌላውንም 4,000 ዶላር ያውም በካናዳ እንቀበለን ብለው ነው ያቀረቡት። ቮለንተር የሚሰሩትን ሁሉ አስከፍለዋል። ቮለንተሩ ለምን እንከፍላለን ሲል መታወቂያ አልተዘጋጀም ብለው ነው። መታወቂያ ባይዘጋጅም ስማቸውን መዝግቦ ማስገባት ሲችሉ ያላቸውን መታወቂያ እያዩ ላያደርጉት አልፈለጉም። ስለዚህ በጣም ተወቃሾች ናቸው። በዚህ ይዞታ ሲሄደ የመሄድና የእግር ኳሱን የኢትዮጵያ የመሰባሰቡን መገናኛነቱ ቀርቶ ወደ ቢዝነስ አተኩሯል። ስለዚህ አስተያየቴን አስተላልፉልኝ። በጣም አመሰግናለሁ ከቶሮንቶ።
እናመሰግናለን አድማጭ። ቅድም ብለናል የኤስኤፍኤን ሰዎችን ለማምጣት አሁን አድማጭ ካሉት ጋርም በአልቢትር ትርሃስ ውይይት መነሻ የተጠቀሰ ጉዳይ አለና የፌዴሬሽን ሹማምንት ሆይ ጆሮአችሁን ስጡን እንላለን። እንግዲህ ለዛሬ የቀረን እስከ ማጠቃለያ ወሬ የሚያደርሰን ዜማ ነው። የተከበራችሁ የራዲዮ መጽሔት ተከታታዮች ጻፉልን፣ ስልክም ደውሉልን። ስልካችን 2022059942 የውስጥ መስመር 14 ነው። ኢሜይል horn@voanews.com ብላችሁ ጽፋላችሁ። ደብዳቤ ለአሜሪካ ድምፅ ራዲዮ አማርኛው አገልግሎት ብሉን የራዲዮ መጽሔት አዘጋጆች ማለት አትርሱ። 330 ኢንዲፔንደንስ አቬኑ ዋሽንግተን ዲሲ ነው።
Do not deny to what the can is a
የማጠቃለያ ዜና አሰማችሁ። የናይጄሪያው የሽብር ቡድን ቦኮ ሐራም ቀደም ሲል ጠልፏቸው ከነበሩ የቺቦክ ትምህርት ቤት ልጃገረዶች መካከል 50 የሚሆኑትን በቪዲዮ ካሳየ ወዲህ የሀገሪቱ መንግስት ከቡድኑ ጋር ለመነጋገር እየሞከረ መሆኑ ተገልጿል። ከልጃገረዶቹ መካከል ብዙዎቹ መገደላቸውን ቦኮ ሐራም አስታውቆ የቀሩትን በእስረኛ ተዋጊዎቹ ለመለዋወጥ እንደሚፈልግ ተናግሯል። አንድ ፊቱን የሸፈነ የቡድኑ አባል ነው የተባለ ሰው በሚናገርበት የ11 ደቂቃ ቪዲዮ ልጃገረዶቹ የተገደሉት የሀገሪቱ መንግስት እያካሄደ ባለው የአየር ድብደባ ነው ብሏል። ኒውዮርክ ከተማ ውስጥ ትናንት ቅዳሜ ከመስጂድ ሶላት ሲወጡ ለተገደሉት ኢማምና ረዳታቸው ተጠያቂ ነው የሚባልን ተጠርጣሪ እያደነ መሆኑን የከተማይቱ ፖሊስ አስታውቋል። በሪዮ ኦሊምፒክ ኢትዮጵያውያን አትሌቶች ትናንትናና ዛሬ በተካሄዱ ውድድሮች 2 የነሐስ ሜዳሊያዎችን አግኝተዋል። ኢትዮጵያዊቱ ማሬ ዲባባ በሴቶች ማራቶን ዛሬ የነሐስ ሜዳሊያ አግኝታለች። ታምራት ሞላ ደግሞ ትናንት በተካሄደው ውድድር ሌላ የነሐስ ሜዳሊያ ባለቤት ሆኗል። በነገው ምሽት ዝርዝር ያለ የስፖርት ዘገባ ይኖረናል። ለዛሬ ዜናውን ያሰማኋችሁ ሰለሞን አባተ ነኝ። ጤና ይስጥልኝ። በደህና እደሩ።
የአሜሪካ ድምፅ ራዲዮ ዘወትር ቅዳሜና እሁድ በ19 በ22ና በ25 ሜትር ባንድ የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ ያበቃ። ነገ ሰኞ ከምሽቱ 3 ሰዓት በመደበኛው ስርጭት መልሰን እስከምንገናኝ አቀናባሪያችን ብርሃን ኃይሉን እንዲሁም ደሳለኝን ጨምሬ የፕሮግራሙ አዘጋጅና አቅራቢ አዲሱ አበበ ሰላም ደህና ደሩ እያልኩ በዚሁ ሰናበታለሁ።
This program has come to you from the Voice of America, Washington.